አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የመን ያሉ ህገወጥ ሰው አሸጋጋሪዎች በኢትዮጵያውያንና በሌሎችም የሚፈጽሙት ግፍ፣ ዩናይትድ ስቴትስ በአራት የአፍሪካ ሀገሮች ምርጥ ወታደራዊ ኃይሎችን እያሰለጠነች መሆኗ ተገለጸ፣ የሶማሊ ሴቶች በውትድርና ሙያ እየተሰማሩ መሆናቸው ታወቀ የሚሉት ርዕሶች ነው ዛሬ የምንመለከተው። ብሉምበርግ የተባለው የዜና አገልግሎት የመን ውስጥ ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩ ሰዎች በኢትዮጵያውያን ፈላሾች ላይ ግፍና በደል እንደሚፈጽሙ ይገልጻል። ወደ አረብ ባህረ ገብ መሬት በድብቅ ለመግባት ከሀገራቸው የወጡ በብዙ ሺዎች የሚቆጠሩ ኢትዮጵያውያን በህገወጥ አሸጋጋሪዎች ከሚፈጸሙባቸው በደሎች መካከል ሰቆቃ እንደሚገኝባቸው የዜናው አገልግሎት ጠቅሷል። ኢትዮጵያውያንና ሌሎች ስደተኞች የመን ሲገቡ ህገወጥ አሸጋጋሪዎች ጠልፈው ይወስዷቸውና ያላቸውን ገንዘብ ለመዝረፍና ከቤተሰቦቻቸው ከ1,000 ዶላር በላይ ለማግኘት ሰቆቃ እንደሚፈጽሙባቸው ዘገባው ጠቅሷል። በሰው ህይወት የሚነግዱት ሰዎች የአንዱን ስደተኛ አይን የውሃ ጠርሙስ ሰርጉደው ሲያወጡት አንድ ስደተኛ እንዳየ መግለጹን ሂማን ራይትስ ዋች የተባለው የሰብአዊ መብት ድርጅት እንደተናገረ ብሉምበርግ ላይ የወጣው ጽሑፍ ጠቁሟል። ስንታየሁ በየነ የተባለ የ31 ዓመት ዕድሜ ኢትዮጵያዊ የአናጺነት ሥራ ለመጀመር የሚያስፈልገውን ገንዘብ ለማግኘት ሲል የመን እንደገባ እሱና 30 የሚሆኑ ሌሎች ሰዎች በዘራፊዎች ተጠልፈው በረሃ ላይ ወደሚገኝ ካምፕ ተወስደው እንደተደበደቡ፣ የነበራቸው ገንዘብ ሁሉ እንደተዘረፈና ለ9 ቀናት እንደታሰሩ ገልጿል። ወንድዬ ጎሹ የተባለ የ31 ዓመት ዕድሜ ኢትዮጵያዊ ደግሞ ለአራተኛ ጊዜ ሳውዲ አረቢያ ለመግባት ባደረገው ሙከራ በዘራፊዎቹ ተይዞ ከሌሎች 60 ሰዎች ጋር ለአንድ ወር ለሚጠጋ ጊዜ ከባድ ሙቀት ባለበት አስከፊ ካምፕ ተይዞ እንደቆየ ዘራፊዎቹ በሳውዲ አረቢያ ከሚገኙት ጓደኞቹ 933 ዶላር ካገኙ በኋላ እንደለቀቁት መናገሩን ዘገባው አውስቷል። ሳውዲ አረቢያ በብዙ ሺህ የሚቆጠሩ ኢትዮጵያውያንን ከሀገሯ ካስወጣች በኋላ የመፍለሱ ብዛት የቀነሰ ቢሆንም አሁንም ተመልሰው ለመግባት የሚሞክሩ ብዙ ኢትዮጵያውያን እንዳሉ ብሉምበርግ የዜና አገልግሎት ላይ የወጣው ጽሑፍ ጠቅሷል። በሌላ ወሬ ደግሞ ዩናይትድ ስቴትስ በአራት የአፍሪካ ሀገሮች ምርጥ የሆነ ጸረ አሸባሪነት ወታደራዊ ኃይል እያሰለጠነች እንደሆነ ኒውዮርክ ታይምስ ጋዜጣ ጠቅሷል። ፔንታገን ማለት የዩናይትድ ስቴትስ የመከላከያ ሚኒስቴር በምስጢር የሚመድበው በቢሊዮኖች ዶላር የሚቆጠር ገንዘብ የሚወጣበት የማሰልጠን ተግባር የተጀመረው ባለፈው ዓመት ሲሆን በሊቢያ፣ ኒጀር፣ ሞሪታንያና ማሊ በመቶዎች የሚቆጠሩ ተመርጠው የገቡ ኮማንዶዎችን ያሰለጥናል። ምርጥ የሆኑ ጸረ አሸባሪነት ወታደሮችን የማሰልጠኑ ዓላማ በቀጣዮቹ 5 ዓመታት ውስጥ ጽንፈኛው የናይጄሪያ እስላማዊ ቡድን ቦኮ ሐራምን የመሳሰሉትን ቡድኖች የመዋጋት ብቃት ያለው አህጉር በቀል ጸረ አሸባሪነት ኃይልን ለመገንባት ነው። ዩናይትድ ስቴትስ ውስጥ እንደ አውሮፓ አቆጣጠር መስከረም 11 ቀን 2001 ዓ.ም የአሸባሪዎች ጥቃት ከተፈጸመ ወዲህ አፍሪቃ ላይ ቀስ በቀስ ዘርፈ ብዙ የሆነ ጸረ አሸባሪነት ፖሊሲ ስትገነባ ቆይታለች። ዩናይትድ ስቴትስ በአፍሪቃ ቋሚ ወታደራዊ ሰፈር ያላት በጅቡቲ ብቻ ሲሆን ጅቡቲን መነሻ በማድረግ የድሮን ማለት የሰው አልባ ወታደራዊ ጥቃቶችን ስታካሄድ ቆይታለች። በአዲሱ የአፍሪቃ እቅድ መሰረት ፔንታገን ወታደሮችን ለማሰልጠን ተግባር ለስለላ መሳሪያዎችና በኒጀርና በጎረቤት ሀገር ሞሪታንያ ጸረ አሸባሪነት ግብረ ኃይል ለመገንባት ወደ 70 ሚሊዮን የሚጠጋ ገንዘብ እያወጣች እንደሆነ አንድ ከፍተኛ የውጭ ጉዳይ ሚኒስቴር ባለሥልጣን ገልጸዋል ሲል ኒውዮርክ ታይምስ ጋዜጣ ዘግቧል። ታይም መጽሔት በበኩሉ የሶማሊያ ሴቶች በውትድርና ሙያ እየተሰማሩ መሆናቸውን ሲዘግብ ናይሞ አብዲን እንደ ምሳሌ ይጠቅሳል። የሶስት ልጆች እናት የሆነችው የ25 ዓመት ዕድሜ ሴት 1,500 ከሚሆኑት በውትድርና የተሰማሩ ሴቶች አንዷ ናት። የሶማሊያ ወታደራዊ ኃይል በ20,000 ይገመታል። ባለቤቷና ዘመዶቿ በውትድርና ሥራ ብትገቢ ህብረተሰቡ ያገልሻል በማለት አጥብቀው የተቃወሙ ቢሆንም እሷ ግን የሚያስገኘው ክብር እንደማረካት በመግለጽ ቆርጣ እንደገባችበት ገልጻለች። ጾታ እንደ ገደብ ሊታይ ይችላል። ሴቶች ቆርጠው ከተነሱ ከወንዶች የበለጠ ሊሰሩ ይችላሉ ስትል ናዮሞ አብዲ አስገንዝባለች። ጽንፈኛው እስላማዊ ቡድን አልሸባብ ከሶስት ዓመታት በፊት ከመዲናይቱ ሞቅዲሾ ከተባረረ ወዲህ በውትድርና ሙያ የሚሰማሩ ሴቶች ቁጥር እንደጨመረ የሶማሊያ ወታደራዊ ባለሥልጣኖች መግለጻቸውን የታይም መጽሔት ድረገጽ ጠቁሟል። የሶማሊያ ሴቶች በውትድርና ሥራ መሰማራታቸው ራሱ የሁኔታዎችን መሻሻል ቢያመለክትም ከወንዶቹ ጋር በእኩል ያለመታየት ችግርና አድሎ እንዳለ በመግለጽ ያማርራሉ። በዝቅተኛ ሥራ ብቻ እንዲወሰን እንደሚደረግ ይገልጻሉ። ለብዙ ሶማሊያውያን ሴቶች ችግር የሚሆነው ከባዱና ወገብ የሚሰብረው ወታደራዊ ልምምድ ነው። አንዳንዶቹ ሴቶች ለአንድ ማይል ያህል እንኳን መሮጥ አይችሉም። ስለሆነም አንዳንዶቹ አልቅሰው ትተውት ይሄዳሉ ሲሉ ለፖሊስ ሥራ የሚመለመሉትን ሴቶች የሚቆጣጠሩት ካፕተን መሐመድ ሁሴን እንደገለጹ ታይም መጽሔት አውስቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።